የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬ ታህሳስ 1 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ።
የቀደመውን ችግር በሕግ ስርዓትና በእርቅ ከመሻገር ውጪ አማራጭ እንደሌለው ሰመጉ ገለጸ።
በአንጻሩ እየተደረጉ ያሉ ለውጡን ለመቀልበስና የማደናቀፍ የሚመስሉ ህዝብን ከህዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል።
በባህር ዳር የሚገኙ የቤንሻንጉል ተፈናቃዮች ቅሬታ አቀረቡ።
በሙሉ ዘገባ እንመለስበታለን። የጨረር ሕክምናን በተመለከተ ለተነሱት ችግሮች የባለሙያና የሚኒስቴር መስሪያ ቤቱን ምላሽ ይዘናል።
ወደ ድሬዳዋ ተጉዘን የወጣቶችን ስራ አጥነት እንቃኛለን።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። ዓለም አቀፍ የፍልሰት ሰነድ በ150 ሀገሮች ጸደቀ። ሞሮኮዊቱ ከተማ ማራኬሽ ውስጥ ዛሬ በተከፈተ የሁለት ቀናት ጉባኤ ላይ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የፍልሰት ጉዳይ መመራት በአግባቡና ደህንነቱ በተጠበቀ ሁኔታ እንጂ በዘፈቀደና አደገኛ በሆነ መንገድ አይደለም ብለዋል። ለዓለም አቀፉ ስርዓትን የጠበቀና ያልተዛባ የፍልሰት ሂደት ቁልፍ ናቸው ያሏቸውን አብዛኛዎቹን አውሮፓውያን የሆኑ ሀገሮችን ዋና ጸሐፊው በአድናቆት አንስተዋል። ሰነዱ በሀገሮች ላይ የፍልሰት ፖሊሲዎችን በመጫን ሉዓላዊነታቸው ሊዳፈር ይችላል፣ ሰዎች ወደ ፈለጉበት ቦታ ሁሉ ባሻቸው ጊዜ መንቀሳቀስ እንችላለን ብለው እንዲያስቡ የሚያደርግ መብት ፈጥሮ እውቅና ይሰጠዋል የሚል ስጋት ያላቸው ሁሉ ተነሳስተዋል ብለዋል ጉቴሬሽ። ይህ የፍልሰት ሰነድ የሚያደርገው ብቸኛ ቁም ነገር የሰዎች የፍልሰት ሁኔታ ግምት ውስጥ ሳይገባ ሰብአዊ መብቶቻቸው እንዲከበሩላቸው በድጋሚ ማረጋገጥ ብቻ ነው ብለዋል አክለው። ይህ የህግ አስገዳጅነት የሌለው ዓለም አቀፍ የፍልሰት ሰነድ መሰረታዊ አገልግሎቶችን የማግኘት እድልን በማስፋት ሰዎችን በህገ ወጥ መንገድ ድንበር ማሽሎክና ከቦታ ቦታ ማዘዋወርን ለመቆጣጠር የሚያስችሉ ጥረቶችን ማጠናከርን፣ ጅምላ መድሎና ማግለልን ሙሉ በሙሉ ማስወገድን፣ ሰዎች የሚሰሩት ስራ የተከበረ መሆኑን የሚያረጋግጥላቸው የስራ ሁኔታ እንዲጠበቅ ማድረግ፣ ወደ ትውልድ ሀገሮቻቸውና የቀድሞ አካባቢዎቻቸው መመለስ የሚፈልጉ ሰዎች ደህንነቱ የተጠበቀና ክብር ያለው ጉዞና መድረሻ እንዲኖራቸው ማድረግን ጨምሮ 23 ዓላማዎች ያሉት ነው። ሰነዱ ከኢሚግሬሽንና የስደተኞች ጉዳዮች ፖሊሲዎቿ ጋር ይጋጫል በሚል ባለፈው ዓመት ታህሳስ ከስምምነት ሀሳቡ ራሷን አስወጥታለች። በሌላ ዜና የአየር ንብረት ለውጥ እያደረሰ ያለው ጉዳትን ለመቋቋም የሚያስችል እርምጃ ለመውሰድ እየተደረገ ያለው ጥረት እንቅፋቶች እያጋጠሙት መሆኑ ተሰማ። ፖላንድ ካቶቪዝ ከተማ ውስጥ እየተካሄደ ያለው 24ኛው የዓለም አየር ንብረት ጉባኤ ሀሳብ ወደፊት እንዳይገፋ እክል የፈጠረው በተባበሩት መንግስታት ድርጅት የተደገፈውን የዓለምን ሙቀት ማሻቀብ የሚያሳይ ሪፖርት ለመቀበል ያንገራገሩ ቁልፍ የሚባሉ ሀገሮች መኖራቸው መሆኑ ተገልጿል። ቁጥራቸው የበዛ በደህንነት ውስጥ ያሉ የአፍሪካና የደቡብ እስያ ሀገሮች የአየር ንብረት ለውጡ አሁን እያደረሰባቸው ባለው ጉዳት እየተሰቃዩ መሆናቸውንም ገልጸዋል። ሀገሮቹ እያቀረቧቸው ባሉ ሪፖርቶች የበረታ የውሃ እጥረትና እጅግ የጠነከሩ ማዕበሎች በአካባቢዎች ውስጥ መኖር ከእለት ወደ እለት እየከበደ እንዲመጣ ማድረጋቸውን እያመላከቱ ሲሆን በጉባኤ ላይ እየተሳተፉ ያሉ የዓለም ሳይንቲስቶችም በለውጡ እየተጎዱ ያሉ ድሆች ሀገሮች መሆናቸውን አረጋግጠዋል። በዓለም በውሃ እጥረት እጅግ ተጎጂ ናቸው ከተባሉት ሀገሮች ሱዳን፣ ኒጀርና ፓኪስታን ቀዳሚዎቹ መሆናቸውን ዋተር ኤድ የሚባለው ግብረሰናይ ድርጅት አስታውቋል። ምንም እንኳን ድሆቹ ሀገሮች ለውጡን መቋቋም ለሚያስችሏቸው ፕሮጀክቶቻቸው የሚያውሉት $100 ቢሊዮን ድጋፍ ለመስጠት ከበርቲ ሀገሮች ቀደም ሲል ቃል ቢገቡም ቃላቸውን ግን እየጠበቁ አለመሆናቸውን ዋተር ኤድ አክሎ ጠቁሟል። በፓሪሱ የአየር ንብረት ስምምነት መሰረት የዓለም የሙቀት መጠን በያዝነው ምዕተ ዓመት መጨረሻ የኢንዱስትሪ አብዮት ከተጀመረበት ጊዜ ጀምሮ ከ1.5 ዲግሪ ሴልሺየስ በላይ እንዳይጨምር ለማድረግ የተያዘውን ጣሪያ ለመጠበቅ በመጪዎቹ 11 ዓመታት ውስጥ የተቃጠለ ጋዝ ካርበን ዳይኦክሳይድ ልቀት መጠን በ45% መቀነስ እንደሚኖሩበት ጠቢባኑ እየጎተጎቱ ናቸው። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
Gambino, B-O-A.
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ ቀዳሚው ዘገባችን እንለፍ። የተጀመረውን የለውጥ ጉዞ ለማስቀጠል ያለፈውን ችግር በህግና ስርዓት እና በእርቅ መሻገር አማራጭ የለውም ሲል ሰብአዊ መብቶች ጉባኤ አሳሰበ። መንግስት በግጭቶች ምክንያት የተፈናቀሉ ዜጎች አስፈላጊውን ሰብአዊ እርዳታ እንዲያቀርብና ወደ ቀድሞ ቀያቸው እንዲያጓጉዛቸው ጠይቋል። መለስካቸው አማሃ ዝርዝር አለው።
ሰብአዊ መብቶች ጉባኤ ዛሬ የዓለም የሰብአዊ መብቶች ቀንን 70ኛ ዓመት ሲያከብር ባሰራጨው ጋዜጣዊ መግለጫ ዋና ትኩረቱን የሰጠው በሀገሪቱ የሚታዩትን ሁለት ተቃራኒ ክስተቶች ነው። መግለጫው ይህ ዓለም አቀፍ በዓል በሚከበርበት ወቅት በኢትዮጵያ በአንድ በኩል የሰብአዊ መብትን ሁኔታ ለማሻሻልና ዴሞክራሲያዊ ስርዓትን ለመገንባት ከፍተኛ ጥረት እየተደረገ ባለበትና በሌላ በኩል ደግሞ ይህንን ጥረት በከፍተኛ ሁኔታ እየተገዳደሩ ባሉ መጠነ ሰፊ ችግሮች ውስጥ ትገኛለች ብለዋል። መግለጫው እነዚህን ሁለት የሀገሪቱን መልኮችም ዘርዘር አድርጎ ገልጿቸዋል። የሕግ የበላይነትን ለማስፈንና ዴሞክራሲን ለመትከል የሚደረገው ጥረት በጥልቀት እንዲቀጥል የሚያበረታታው ይህ መግለጫ የተጀመረው ለውጥ በአስተማማኝ ሁኔታ እንዲቀጥል አማራጭ የለውም ያለውን መንገድም ያመለክታል። የሰብአዊ መብቶች ጉባኤ ሥራ አስፈጻሚ ኮሚቴ ሰብሳቢ አቶ አማሃ መኮንን ነበሩ መግለጫውን ያነበቡት።
በሀገራችን የሕግ የበላይነት ሰፍኖና ሰብአዊ መብቶች ተከብረው ወደፊት ለመሄድ ያስችለን ዘንድ ያለፈውን ችግራችንን በሕግ ስርዓትና በእርቅ አዝድተን ዛሬን ልንሻገርና የጀመርነውን የለውጥ ጉዞ ለማስቀጠል አማራጭ የሌለው ነው። በአንጻሩ እየተደረጉ ያሉ ለውጡን የመቀልበስና የማደናቀፍ የሚመስሉ ሕዝብን ከሕዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። አገራዊ ማንነትን የሚፈታተኑ ግጭቶች የሀገራችንን መሰረት እንዳያናጉ መንግስት፣ ተፎካካሪ የፖለቲካ ፓርቲዎች፣ የመገናኛ ብዙሃንና ሲቪክ ተቋማት የዜጎችን አስተሳሰብ በመቅረጽ በኩል ትኩረት ሰጥተው መስራት ይጠበቅባቸዋል።
መግለጫው አክሎም በሀገሪቱ የተለያዩ ክፍሎች በሚከሰቱ ግጭቶች ምክንያት አያሌ ዜጎች ለዓመታት ከኖሩባቸው ቀዬዎቻቸው ተፈናቅለው በብዙ ችግር ተውጠው እንደሚኖሩ አመልክቷል። መንግስት በዚህ ረገድ ማድረግ አለበት ያለውንም ይፈጸም ዘንድ ጥሪ አቅርበዋል።
በዚህ አጋጣሚ መንግስት በግጭቶች ምክንያት በተለያዩ አካባቢ ከቤት ንብረታቸው ተፈናቅለው በችግር ላይ ለሚገኙ ዜጎች አስፈላጊው የሰብአዊ እርዳታ እንዲደርሳቸው ወደ መኖሪያ ቀያቸው ተመልሰው ዳግም ኑሯቸውን እንዲያቋቁሙ ሁለንተናዊ ድጋፍ እንዲያደርግላቸውና በዘላቂነትም በዜጎች ላይ ከአንዱ ወደ ሌላው የአገሪቱ አካባቢ ለሚደርስ መፈናቀል አፋጣኝና የተሟላ ምላሽ መስጠት ይቻል ዘንድ መንግስት ዓለም አቀፍ መመሪያዎች እንዲተገብር አህጉር አቀፍ ስምምነቶችንም ማለትም የአፍሪካው የ2009 የካምፓላ ስምምነት እንዲያጸድቅ ሰመጉ አበክሮ ይጠይቃል።
የሰመጉ ሥራ አስፈጻሚ ኮሚቴ ሊቀመንበር አቶ አማሃ መኮንን የዛሬውን የዓለም ሰብአዊ መብቶች ቀንን አከባበር በተመለከተ ድርጅቱ ያጋጠመውን ችግርና ያደረበትንም ቅሬታ ዕለቱን ለማክበር ለታደሙ እንግዶች እና ለአባላቱ ይፋ አድርገዋል። ሰመጉ በዓሉን ቀደም ሲል ያከብር ከነበረበት ወቅቱንና ሁኔታውን ተከትሎ በተለየ አኳኋን ለማክበር እቅድ ይዞ የነበረ ቢሆንም የአዲስ አበባ ከተማ የስብሰባና የሰላማዊ ሰልፍ ዕውቅና ሰጪ ክፍል ከአዳራሽ ውጭ የነበረውን ክንውን ዕውቅና ሊሰጥ ስላልፈለገ በእቅዱ መሠረት እንዳልተካሄደ አስታውቀዋል። እንዲህ ያሉ ድርጊቶች ግን አንድምታቸው የሰፋ ነው ሲሉ አቶ አማሃ መኮንን ገልጸዋል።
ቅሬታ አለን። አሁን ብዙ ለውጥ እየተደረገ ያለበት ነው። ድርጅታችንም ይህን ለውጥ በይፋ ደግፎ መግለጫ ሰጥቷል። ነገር ግን ሌሎች ከምናያቸው መደነቃቀፎች በተጨማሪ እንዲህ አይነትም ነገር ስላለ በዚህ በኩል መንግስት በተለይ መብትን ከመተግበር አንጻር የሚመለከታቸው መንግስታዊ መስሪያ ቤቶች አካባቢ ያለውን ሁኔታ እንዲፈትሽ እንጠይቃለን።
በበዓሉ አከባበር ላይ የተገኙ ጋዜጠኞች የተለያዩ ጥያቄዎች አንስተው የሥራ አስፈጻሚ ኮሚቴ አባላትና የቢሮው ሠራተኞች መልሶች ሰጥተዋል። ይህ የሰብአዊ መብቶች ቀን ዛሬ በአዲስ አበባ ከፍተኛ መንግሥት ባለሥልጣናት በተገኙበት የተለያዩ ስፍራዎችም ተከብረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ከቤንሻንጉል ጉምዝ ክልል ካማሽ ዞን ያሶ ወረዳ ከሚገኘው ቀያቸው ተፈናቅለው ባህር ዳር ከተማ የገቡ 500 ተፈናቃዮች ከክልሉ መንግስት ምንም አይነት ድጋፍ አለማግኘታቸውን ገልጸው ቅሬታ አቅርበዋል። የክልሉ መንግስት ተፈናቃዮቹን ወደ ትውልድ ቦታቸው ለማጓጓዝ የትራንስፖርት አገልግሎት ቢያቀርብም ተፈናቃዮቹ ለመሄድ ፈቃደኛ አለመሆናቸውን ገልጿል። አስቴር ምስጋናው ዝርዝር አላት።
በአካባቢው ተወላጆች ብሔር ተኮር ጥቃት እየደረሰብን በመሆኑ የኖርንበትን ሀብት ንብረት ያፈራንበትን ቀዬ ጥለን ተሰደናል ይላሉ። ቁጥራቸው 500 የሚጠጉ ከቤንሻንጉል ጉምዝ ካማሽ ዞን ያሶ ወረዳ ተፈናቅለው ባህር ዳር ከተማ የሚገኙ ተፈናቃዮች ከመፈናቀላችን ከሶስት ወር በፊት አቋም ተይዞ ነበር ይላል ወጣት ብርሃኑ ጌታቸው።
አዎ፣ በእኛ የደረሰብን በደል ማለት ነው። መጀመሪያ ያው አማራና ኦሮሞን እናስወጣለን የሚል መፈክር ነበራቸው በቤንሻንጉል ላይ ያሶ ወረዳ እና ያዘጋጁ እነማን ናቸው? ይህንን ግጭት እንዲፈታ የወረዳው አመራሮች ቀይ የሚባል ነገር እናስወጣለን አሉ። ከዛ በኋላ ሁሉንም መደብደብ መግረፍ ጀመሩ። መጀመሪያ መፈክር ነበር አማራ ሚስታችን፣ ትግሬ ወዳጃችን፣ ኦሮሞ ጠላታችን የሚል መፈክር መጀመሪያ ለወጣቱ የተዘጋጀ
አባዋራዬን አስራ ቦታ እንደህል ከቤታችን ወጣ ብሎ ሆኑ ጓደኞች ጋር ሶስቱ ነው ሲሄዱ አሁን ተዛ ተሶስታቸው በመሳሪያ ሲመቷቸው አንደኛው ሩጦ ሲያመልጥ አንደኛው በይህ መሳሪያ ገብቶ በይህ ቀስት ገብቶ እንደዛ ሆኖ ነፍሱ ተረፈ። የኔን ደግሞ እዛው በመሳሪያ መተው ደፍተው ያለ አክላቱ የለም፣ በካራ ሆዱ ውስጥ ቀው የለም፣ ሁሉን ተጫውተው እዛው የሆነ ነገር ቻልብሰው ሰጣፍቶን ስንፈልግ አድረን እንደገና ወዲያው ስናገኘው እንደገና ብናየው ውስጥ ቀው የለም፣ ሁሉን ጭርስርስ አድርገው ያው ሀዛቱን ቀብረነዋን ዛቱን አግኝተነዋን እንጂ ውስጥ ቀውን ይሄ የለም። ታለው ጓርገው አገኘነውና ቀበር
ሀብት ንብረታችን ጥለን ብንወጣም መንገድ ላይ ያለችንን ሳንቲም እየዘረፉ ሲያሻቸው ተኩሰው እየገደሉና እያቆሰሉ ነው የሰደዱንም ይላል።
ይሄ ያለው ህብረተሰብ 10-15 ሄክታር ነው ያመረተ። እኛ ገበሬዎች ነው ይሁል ያለው፣ ነጋዴም አለ፣ ባለሀብትም አለ፣ ብዙ ነው ያለው እዛ ውስጥ እና አሁን እኛ ነጋዴውም እዛው ላይ ሱቁ ያለውም ባለ ሱቆችም እዛው ሱቃቸው እየተዘረፈ በቃ ምንም ንብረት የለም። አሁን እዛ የቤት እቃ የለ፣ እያንዳንዱ ባለ ሀብት ያለው ንብረት በሙሉ በእነሱ ተዘረፈ እና እኛ ያዘመርነው አዝመራ ራሱ አንድ አርሶ አደር 10-15 ሄክታር ነው። ልክ ከረብሻው የተጀመረ መስከረም 8 አካባቢ ተጀመረ። መስከረም 16 በቤኒሻንጉል ሁለት አመራሮች ተገደሉ ብሎ ግድያ ጀመሩ። ከዛውን እስካሁን ግድያው አልቆመም፣ አሁንም እየገደሉ ነው እና ንብረታችን መሰብሰብ አልቻልንም።
ተፈናቃዮቹ በባህር ዳር ከተማ በሁለት ቦታዎች ይገኛሉ። በወጣቶች መዝናኛ ማዕከል ያገኘዋቸው ቦታው ወጣቶች ስፖርት ስለሚሰሩበት በሌሊት ከእንቅልፋችን ተቀስቅሰን እንወጣለን፣ ቀንም ሜዳ ላይ ተሰጥተን እንውላለን ትላለች ሁለት ልጆችን የያዘች እናት።
እስኪ ስምሽ እንግለጽ።
ስንታየሁ ጋሽ።
ምንድን ነው ያመመሽ? አሞሻል አይደል?
ራሴ።
ስንተኛ ቀንሽ ነው?
ትናንትና ማክሰኞ ሳምንታችን አርፍ ሁለተኛ ሳምንታችን ይዘናል። ነው እዚህ በረንዳ ላይ ነው ወድቀን። ምን ገባ በሶስት ሰዓት ነው ምን ወጣ በ11 ሰዓት ነው። ልጆችም ሰው ሁሉም ሰው በበሽታ ነው ተበክሎ ያለ። እኛ ግን ስንመጣ መንግስት አለ፣ ሀገራችን ነው መንግስት ይቀበለናል ብለን ነበር የመጣ። እኛ ግን ተቀባይነት የለንም።
ሐኪም ቤት አልሄድሽም?
የለም። ብርዴት ይመጣል። በራችን በመንገድ ነው የቀረ፣ ሀብታችን እዚያው ነው የቀረ።
በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ በአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽህፈት ቤት ፊት ለፊት ሜዳ ላይ ከተበተኑት መካከል አምስት ቤተሰቦችን በሞት ያጣውና ሀብት ንብረቱን ጥሎ የመጣው ወጣት የአካባቢው ህብረተሰብ እያዋጣ ከሚያመጣው ምግብ ውጭ መንግስት ምንም አይነት ድጋፍ አላደረገልንም ይላል።
መጠለያም አልሰጠንም፣ ምግብ ዋስትና ምንም አልሰጠንም፣ ምንም ነገር የለም። ባዶ ሜዳ ላይ ነው ወርቆ ህዝቡ ነው እየረዳን ያለው። ስለዚህ እኛ የደረሰብን ጉዳት ትልቅ ጉዳት ነው የደረሰብን። አንድ ሰው ከመጣ ሰው 5 ሳንቲም ያለው ሰው የለም። በባዶ እጅ ነው የመጣ ነው። ትልቅ ችግር ደርሶብናል። ወንድሞቻችን እዚህ ውስጥ ቤተሰብ ያልቀበረ አንድ
ከተፈናቃዮቹ መካከል በርካታ ነፍሰ ጡር የሚያጠቡ እናቶች፣ ራሳቸውን ያልቻሉ ህጻናት ይገኙበታል። በጥይት ተመትተው የቆሰሉ እንዲሁም የታመሙም አሉ። ስለምን እነዚህን ትኩረት የሚሹ ሴቶችና ህጻናትን ከሳምንት በላይ በዚህ ሁኔታ እያየ መንግስት ዝም አለ በማለት የክልሉ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽህፈት ቤት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ጀንበሩ ደሴን ጠየቅኳቸው።
ወደ አካባቢያችሁ ሂዱና የዕለት ምግብ ድጋፍ እናቀርባለን እኛ ለእያንዳንዱ ሰው በወር 15 ኪሎ ግራም እንዲህ እናቀርባለን። ይሄ በቂ ላይሆን ይችላል፣ ያው በአገር አቀፍ ደረጃ የወጣ ስሌት ነው። አንዳንድ የሚያነሳቸው ሾዎች አሉ። አሁን አንዳንዶቹ ቤተሰብ የሌላቸው አሉ፣ በእርግጥም ሲናገሩ። ከዛ ሄደን በምን እናበስላለን፣ ምንስ መጠለያ ያለን የሚሉ የሚያነሳቸው ሾዎች አሉ። እሱን ወደ ወረዳው ወደ ዞኑ ሂዱና ድጋፉን እኛ እናቅርብ፣ እናንተ ወደ ዞናችሁ ወደ ወረዳችሁ ሄዳችሁ ከማህበረሰቡም አሁን መንግስት ብቻ አይደለም ይህን እርዳታ እየሰጣቸው ያለ መንግስት የራሱን ኃላፊነት የሚወጣ ቋሚ እርዳታ አለ በየወሩ። ከዛ ባለፈ ዩኒቨርሲቲዎችም ማህበረሰቡም ባለሀብቱም ድጋፍ ያደርጋል። ስለዚህ ወደ ወረዳቸው ሲሄዱ እነሱን ምላሽ ለመስጠት ቀላል ነው የሚሆነው። ስለዚህ እንደዛ የተቀመጠው አቅጣጫ ይሄ ነው ሂዱ ተብለን ትናንትና አወያየናቸው ማታ አንድም ብለው ተመልሰው ወደ ግቢ ገቡ ወደኛ። ስለዚህ አሁንም የተሰጠን አቅጣጫ የክልሉ መንግስት የሰጠን አቅጣጫ ይህንን ነው። ለዚህ የሚሆን እኛ ቀለብ የገዛ ነው አለ ወደ 5000 ኩንታል ገዝተናል ከተመደበ በጀት የክልሉ መንግስት። የፌዴራል መንግስት ደግሞ ለተፈናቃዩ ስንጠይቅ የዕለት ምግብ ድጋፍ ይሰጠናል፣ በየዞኖቹ እንልካለን። ስለዚህ ለአሰራርም ለእንትን ለክትትልም ለቁጥጥርም የሚመቸው በነበሩበት ሄደው ይህንን ድጋፍ ቢደረግ ነው ነው አቅጣጫው። ስለዚህ አሁን እነሱ ይህንን አንቀበልም ነው ያሉ።
ከባለፈው ሚያዝያ ወር ጀምሮ ከኦሮሚያና ከቤኒሻንጉል ጉሙዝ ክልል ተፈናቅለው ወደ አማራ ክልል የመጡ ከ29,000 በላይ ተፈናቃዮች ይገኛሉ። አብዛኛዎቹ ከመጠለያ ጣቢያ እየወጡ ቤተሰቦቻቸው በያሉበት አካባቢ እንዲኖሩ የማድረግ ስራም እየተሰራ ነው ይላሉ ዳይሬክተሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ድሬዳዋ በተጠራች ቁጥር ስለ ነዋሪዎቿ ስብጥርና ሰላም የፍቅር ከተማ የሚል ሀረግም እንደ አርማ ሁሉ አብሮ ይነሳላታል። ከጥቂት ወራት ወዲህ አልፎ አልፎ ብልጭ ድርግም ለሚሉ የግጭት ሁኔታዎች ዘላቂነት መፍትሄ ለማስፈን የከተማይቱ ነዋሪ የሚያነሳው አጠቃላይ ችግር ሊቀረፍ እንደሚገባ ነዋሪዎች ይናገራሉ። ከዚህ መካከል የስራ አጥነትና የአቀጣጠር ሁኔታ አድሏዊ ነው ሲሉ ይተቻሉ። ጽዮን ግርማ የተለያዩ ወገኖችን አነጋግራ በተከታዩ ዘገባ ትዳስሰዋለች።
ጽህወት ተፈሪ ትባላለች። ተወልዳ ያደገችው ድሬዳዋ ከተማ ነው። በፖለቲካ ሳይንስ የመጀመሪያ፣ በቢዝነስ አድሚኒስትሬሽን ደግሞ ሁለተኛ ዲግሪዋን የተማረችውም ድሬዳዋ ውስጥ ነው። በተማረችው ትምህርት ከተማው ላይ ስራ ማግኘት ስላልቻለች አዲስ አበባ በአንድ ትምህርት ቤት ውስጥ የአስተዳደር ስራ ላይ ተሰማርታ እያገለገለች እንደምትገኝ ትናገራለች። ድሬዳዋ ከተማ ለነዋሪዎቿ በተለይ ደግሞ ለወጣቶች ምቹ አይደለችም ትላለች። ምቾቷን የነሳት ከተማዋ አሁን የምትተዳደርበት 40/40/20 በሚል የብሔር ድርጅቶችን ቆጥሮ የተደራጀ የፖለቲካ የካቢኔ ቀመር ነው ብላም ታምናለች።
ከየትኛውም ብሔር ማንም ይምጣ ድሬዳዋን በትክክል ማስተዳደር እስከቻለ ድረስ የወጣቱም ሆነ የነዋሪ ምንም አይነት ተቃውሞ የለም። ነገር ግን ይህ 40/40/20 በከተማዋ ነዋሪዎች ላይ እያሳደረ ያለ ተጽዕኖ አለማይባል ነው። ድሬዳዋ ቀደምት የተማረች ከተማ ሆና ነገር ግን እድገቷ አሁን ላይ ከምናያቸው ከሌሎች ከተሞች ከአዳማ፣ ባህር ዳር፣ ከተለያዩ ከሀዋሳ ኢቨን እድገቷ ቁልቁል እያሽቆለቆለ ያለበት ሁኔታ ነው ያለው። 40/40/20 መሆኑ በራሱ ውጤታማ የሆኑ ሰዎችን፣ የተማሩ ሰዎችን፣ ለቦታው ብቁ የሆኑ ሰዎችን አይመርጥም። ሁለተኛ ነዋሪ ፖለቲካዊ ተሳትፎ የለውም። ለምሳሌ የምክር ቤት ምርጫ ላይ ነዋሪ ምንም አይነት እውቀት የለውም። ማን ይመረጥ፣ ማን ይወክለኝ የሚለውን ነገር በአጠቃላይ ነዋሪውን የሚወክል ሰው እዛ ጋር ይመረጥም። ይህ የሆነው ደግሞ በ40/40/20 ምክንያት ነው። ሌላ በጣም ብዙ የስራ አጥነት ችግር አለ ድሬዳዋ ላይ። ወጣቱ ስራ የለውም፣ በዛም ምክንያት ይሰደዳል። ድሬዳዋ በጣም የመጨረሻ ኋላ ቀር ናት። ምክንያቱም ይህ ከሌሎች ቀደምት የሆነች ከተማ ሆና ኢንዱስትሪ ዋይዝ ስናያት በጣም ኋላ ቀር ነች። ውሃ ለምሳሌ የድሬዳዋ ከተማ በጣም በሚያስገርም ሁኔታ የውሃ ችግር አለ። አሁን የውሃ ፕሮጀክቶች ምናምን ይታቀዳሉ፣ ነገር ግን ፕሮጀክቶቹ ሲያልቁ ምናምን የምናይበት መንገድ የለም። ሌላ የሆስፒታል ፕሮጀክቶች ለምሳሌ ዲጾራን ማንሳት እንችላለን። ድሬዳዋ ውስጥ አለ የተባለ ትልቁ ኢንሸራል ሆስፒታል ነው። ነገር ግን እስካሁን የሆስፒታል ግንባታው መንገድ የተጓተተበት መንገድ ነው ያለው። ስለዚህ ይህ 40/40/20 ብሔሩ ሳይሆን ምን ከየት ይምጣል ድሬዳዋ ተቆርቋሪ ነኝ የሚል አስተዳድራት ግን ብቁ መሆን አለበት። ያ ሰው እዛ ጋር የሚመጣው ሰው ነው በብሔር መከፋፈሉ ፍቅራችንን አሳጥቶናል፣ እኩልነታችንን አሳጥቶናል ነው የወጣቱም ሆነ የነዋሪው ጥያቄ በአሁኑ ሰዓት ላይ ያለው። ስለዚህ ድሬዳዋ እንድታደግ ወደ ቀደመ ክብሯ እንድትመለስ እንደ ከተማ ማድረግ አለባት እንደ ሌሎች ከተሞች። ከዛም በተረፈ ደግሞ ከኦሮሞ፣ ከሶማሌው፣ ከአማራው፣ ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሔር ከፋፍልሽ ግዛ የሚባለው 40-40-20 መቅረት አለበት ብለን እናምናለን። ይህ ነው ዋናው የወጣትና የነዋሪ ጥያቄ።
40-40-20 የሚለው አወቃቀር የከተማውን አስተዳደር የሚመሩት የካቢኔ አባላት የፖለቲካ ድርጅቶቻቸው የተወከሉበት ነው። የካቢኔ አባላቱ 10 ሲሆኑ 4ቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ 4ቱ ከሶማሌ ህዝብ ዴሞክራሲያዊ ፓርቲ ሶህዴፓ፣ አንዱ ከአማራ ዴሞክራሲያዊ ድርጅት አዴፓና አንዱ ደግሞ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደህዴን የተመረጡ ናቸው። በዚህ ካቢኔ ውስጥ ያልተካተቱ ቀሪ ድርጅቶች ደግሞ በመንግስት መስሪያ ቤት ውስጥ ስልጣን ተሰጥቷቸው ይወከላሉ። ይህንን የውክልና ቀመር የሚቃወሙት ወጣቶች የብሔር ድርጅቶቹን የወከሉ ሰዎችን በኮታ ስልጣን የሚሰጠው አሰራር እውቀትና ክህሎትን መሰረት ያደረገ ባለመሆኑ ወደ ስራ ሲተረጎም ቅኝቱ በብሔር ላይ የተመረኮዘ ብቻ ይሆናል ይላሉ። በዚህም ምክንያት በከተማዋ ነዋሪ ላይ ፍጥጫ ከመፍጠር ውጪ በመሰረተ ልማት ላይ ያመጣው ለውጥ የለም ሲሉ ይወቅሳሉ። ወጣት ፊል አህመድ ተወልዶ ያደገው ድሬዳዋ ከተማ ነው። በአሁኑ ሰዓት በሐረማያ ዩኒቨርሲቲ የጤና መኮንን ትምህርት ክፍል መምህር ነው። በድሬዳዋ ከተማ ወጣቶች ከተማሩ በኋላ ስራ የሚያገኙበት እድል በጣም ጠባብ እንደሆነ የራሱን ልምድ በምሳሌ ጠቅሶ ያስረዳል።
አንድ ነገር ደግሞ ላልሳለች እዚህ ላይ ማላልፈው ነገር፣ ለምሳሌ እኔ 2005 ተመርቄ ድሬዳዋ ልጅ ነኝ። መጣሁ ቢሆን ስመጣ በጊዜው ፌደራል እስከ ቀጠረም ድረስ ስራ የለኝም። ስራ አትነበርኩኝ። ለስራ ጤና ቢሮ ብዙ ጊዜ በተደጋጋሚ ጊዜ ሄጃለሁ። ምንም መፍትሄ ልጅኝ አልቻለም። ግን ከዛ በኋላ እኔ በግል ኮሌጅ የሚያስተምራቸው ልጆች በንክስቲ እኔ ሲቪ እዛ እያለ ካልጠራ እኔ ያስተማርኩት ልጅ ስራ ገብቶ አየሁት። ዶክተራል ስራ እንዴት ገባ ስለው አይ በዘመር ነው ምናምን የምን መልስ ነው የሚመልሱት? ይሄ በሁሉም መዋቅር ያለ ነው። ግን ይሄንን ከመተቸት ይልቅ መዋቅሩ ቢስተካከል ነው እንጂ ኖርማሊ አሁን የሚቃወሙት ሰዎች የሚያነሱት ብቻ ሳይሆን የመንግስትም ችግር ብቻ ሳይሆን ሁለቱም የተደመረው አንድ ላይ
እስቲ ግልጽ አርገው
ግልጽ ለማድረግ አሁን ለምሳሌ 40-40-20 ከተባለ ለምሳሌ 40% ለኦሮሞ ወይ 40% ለሶማሌ ነው የሚባለው ወይ የቀረው 20% ለብሔር ብሔረሰቦች ነው የሚባለው። ይሄ ነገር በኖርማል ሲቪል ሰርቫንት ላይ እየተተገበረ አይደለም። ይሄ እየተባለ ያለው በስልጣን ላይ ነው። በስልጣኑ እኔ ብዙም አላውቅም። ሆኖም ግን እንደምታየኝ አቀጣጠር ላይ ሰው ሲቀጠር ሁማን ሪሶርስ አካባቢ፣ ሲቪል ሰርቪስ ቢሮ አካባቢ ትልቅ ችግር አለ። ለምሳሌ አንዱ ተመርቆ 2 ዓመት ኤክስፒሪንስ እያለው ስራ እየጠየቀ ምንም ያልተመረቀ ከሆነ ወረዳ ዘመዱ ብቻ ላቢ ስለሆነ የሚገባበት አጋጣሚ አለ። ይሄ በእርግጥ መናገር የምችል ነገር ነው። ከዚህ ውጭ ግን ብዙ ይሄ 40-40 ነው ችግር ያመጣው ወይ ምናምን የሚባል ነገር ከሆነ አወቃቀሩና የህዝቡ ተሳትፎ ነው ችግር ያመጣው እንጂ የእሱ ብቻ ነው ብዬ አላምንም።
እጸ ህይወትም ሆነ ፊላ ለችግሩ መፈጠር ምክንያት ነው ባሉት ጉዳይ ላይ ሙሉ ለሙሉ ባይስማሙም በስራ ማጣትና አቀጣጠሩ ከብቃት ይልቅ በዘመድ አሰራር የተተበተበ ነው በሚለው ላይ ይስማማሉ። በሌላ በኩል ከዚህ ቀደም በድሬዳዋ ከተማ በግጭቶች ዙሪያ ያነጋገርኳቸው የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኡስማን ተቃውሞ ስለሚቀርብበት 40-40-20 የፖለቲካ ቀመር ጠይቂያቸው ነበር።
የአንደኛው ግንዛቤ ላይ በጣም ሰፊ ስራ መስራት እንዳለብን ነው ያየ ነው። ሰው ማወቅ ያለበት አሁን ይሄ ምን ማለት እንደሆነ 40-40-20 የሚባለው ምን ማለት እንደሆነ በጣም በስፋት ሰው ያለ ሰው አካል ሌላውም አካል ማወቅ አለበት ብለን እናምናለን። የተወሰኑ የግንዛቤም አንዳንዴ አመጣቱንም ጭምር ግልጽ ባለመሆኑ እንዲሁ ሲባል በተለያየ መንገድ እየተተረጎመ ያላስፈላጊ ትርጉምም ጭምር እየተጋለጠ ነው ያለው። መነሻው ሲሆን ታቸዋለሽ ይሄ ድሬዳዋ ይገባኛል ጥያቄ የነበረበት ነው፣ ሁለቱ ክልሎች በዋናነት። ስለዚህ ይሄን ለመመለስ በ1996 በቻርተር ቢያንስ ራሷን በቻርተር እንድትተዳደር ህዝብ ተወካዮች ምክር ቤት ወጥቶ በዛ መሰረት አሁን የተዳደረች ይገኛል። ከ2000 ዓ.ም ጀምሮ ነው የራሷን ምክር ቤት ኖሯት ሁሉንም የሶስቱን የመንግስት አካላት ይዛ በአግባቡ በህዝብ የተመረጡ አካላቶች እንድትተዳደር የተደረገችው። ከዛ በፊት ግን የይገባኛል ጥያቄዎች ስለነበረ ይህን ለመመለስ በተለይ ሁለቱ ቤዚካሊ ክልሎች በየተራው ከንቲባነት የሚሆን የተወሰኑ ቦታ ላይ እንዲመሩ ፓርቲስፔት ሌላውም ኢንክሉዚቭ በሆነ ወይ ወስደው እንዲመሩ የተደረገው። ስለዚህ ይሄ አመጣቱ ከዚህ ከእንዳልኩሽ ይገባኛል ጋር ተያይዞ ለጊዜው መፍትሄ የተደረገበት ጉዳይ ነው። ከዛ ውጭ ግን አሁን 40/40/20 ቅድም ባለው መልኩ ያው የቱርጉም ተጋላጭ ስለሚያደርግ ከጣናት ፓርላማ ጋር ኦር ከተለያዩ ቅድም ባልሽንሹ ጋር የሚያያዝ ነገር ከስራ ድል ጋር የሚያያዝ ነገሮች እንዳሉ ነው ሰው የሚያነሳው። ግን በፍጹም ከዛ ጋር የተገናኘ ነገር አይደለም። በቅርበትም ስለምንመራው ከዚህ ጋር የተገናኘ ነገር አይደለም። ቤዚካሊ ይሄ አሁን ያልኩሽ 40/40/20 የሚመለከተው 120 አካባቢ የሚሆኑ የተለያዩ የመንግስት የስራ ኃላፊነት ላይ ብቻ ይሄ ከካቢኔው ጀምሮ ማለት ነው። በሌለት የግጭት መነሻ ሊሆን አይችልም። ተነጋግሮ በዛ አነት ተብሎ መነጋገር ይቻላል፣ በደንብ አድርጎ ማለት ነው መግባባትም ይቻላል በሰለጠነው። ግን አሁን ባለው ኢንቫይሮመንት 40/40/20 ሚል አለ፣ 50/50/50 ሚል አለ፣ 100% ይሄ ነው ሚል አካል አለ። ይሄ ሁሉ አስተሳሰቦች ባሉበት በጋራ መጥተው በአግባቡ መነጋገር በሰለጠነው መግባባት ይቻላል የሚመስለኝ።
እንደ ከንቲባ ኢብራሂም ኡስማን አገላለጽ ድሬዳዋ የነበረባትን የይገባኛል ጥያቄ ለጊዜው ለመፍታት የተወሰደ እርምጃ ነው። እርሳቸው ይህንን እንደ በጎ እንደሚመለከቱት ነው። ቅሬታ የሚያነሱት ወጣቶች ደግሞ ያንንም ቢሆን እንዲያለው ውሳኔ ሲወሰን የከተማዋን ነዋሪ ፍላጎትና ሐሳብ ያላካተተ ነው በሚል ይተቹታል። በወጣቶቹ የሚነሳውን የመሰረተ ልማት ችግር መሰረት በማድረግ የሚመለከተውን አካል በየተራ ለመጠየቅ ሞክረናል። በዚህ መሰረት ባለፈው ሳምንት ከታቀደ 13 ዓመት ከተጀመረ ደግሞ ከ7 ዓመት በላይ የሆነውን የ650 ሚሊዮን ብሩን የድሬዳዋ የሚጠጣው ውሃ ፕሮጀክት የሚመለከታቸውን አካላት አነጋግረናል። የከተማይቱ የውሃና ፍሳሽ ባለስልጣን የፕሮጀክቱ ስራ በታቀደለት ጊዜ ሳይጠናቀቅ የዘገየው ለሁለት ዓመታት ብቻ መሆኑን ገልጾ በመጪዎቹ 3 ሳምንታት ውስጥም እንደሚጠናቀቅ አመልክቷል። እንደ ሆስፒታልና በተያያዥነት የሚነሱ ጉዳዮችን በሌላ ዘገባ እመለከታለሁ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Sagale Americati.